እግዚአብሔር ፈቃድ የምንማረው ስለ ጋብቻ ህይወት ነው። ይሄ ትምህርት ከዚህ በፊት ተማረናል። ግን ከዚህ በፊት የተማርነው የመከለስ ትምህርት አይደለም። ይሄ አሁን የቀረበው ትምህርት ራሱ በቻለ መልኩ በ15 ክፍል የተዘጋጀ ነው። ግን ይህን ያህል ሳምንት መውሰድ ስለማይገባ ያንዳንዱ ሳምንት በማዋሃድ ከዚያ በታች ለሆነ ጊዜ ያህል በእግዚአብሔር ፈቃድ እንማራለን እና እግዚአብሔር አምላክ ይህንን ትምህርት ሲያስተምረን የምንማረው ስለ ህይወት ስለሆነ የጀመራችሁት የኖራችሁበት የኖርንበት አጠናቀን ያልሰራነውን አስተካክለን ያልተጓዝንበትን መታረም የሚገባውን ጎናችንን እንመለከትበታለን። አዲስ ጀማሪዎች በእውነት በቤተ ክርስቲያናችን ትምህርት በመጽሐፍት ትምህርት መሰረት ጋብቻ እኛ አሁን እያያዝነው እንዳለ ነው አይደለም፣ ክቡር ህይወት ነው። ስለዚህ ብዙ ሳንገፋ እግዚአብሔር የሰጠን ይህን የተከበረ ህይወት ክብሩ ምን እንደሆነ እያወቅን እያጣጣምን እንድንኖርበት፣ ገና ያልገባችሁ ደግሞ ያልጀመራችሁ ደግሞ ሰው ወደ ጋብቻ ህይወት እንዴት እንደሚቀርብ የጋብቻ ህይወት እንዴት እንደሚጀመር እንማርበታለን። አንድ ሰው አካሉ እድሜው ስለገፋ ደርሻለሁ ስላለ አይደለም ወደ ጋብቻ የሚገባው። ሴቲቱም ብዙ ፈላጊ ስላላት እድሜ ቀርቧል ደርሷል ብላ ስላመነችም አይደለም የሚገባው። ስለዚህ ምንድን ነው ራሱ አንድ ሰው ለጋብቻ ህይወት ብቁ የምንልበት? ይህንን መጽሐፉ ብቻ ሳይሆን ሰዎች ስለሆን ከራሳችን ጠባይ በመነሳት ነው እንደ እግዚአብሔር ፈቃድ የምንመለከተው። ባለቤቱ አምላካችን እግዚአብሔር ይህንን የምንጀምረው በአግባብ እንድንማረው በቸርነቱ ይርዳል። የእሱን ፈቃድ ነው የምንነግራችሁ፣ የእሱን ሀሳብ ነው የምናስተምራችሁ። የእሱን ፈቃድ ባወቃችሁ ጊዜ ከዲያብሎስ ፈቃድ ትርቃላችሁ። የእሱን ሀሳብ በተረዳችሁ ጊዜ ከኃጢአት ትለያላችሁ። ከኃጢአት መለየት ደግሞ ዲያብሎስ ማሸነፍ ነው። ክፉን ስራ መተው ከዲያብሎስ መራቅ ነው። ይሄ በመሆኑ ጠላት ደስ እንደማይለው እናውቃለን። ዋና ኢላማዎቹ እንደሚያደርገን እናውቃለን። እኔም ኢላማው ነኝ፣ እናንተም ኢላማዎቹ ናቸው። ግን በአባታችን በእግዚአብሔር ቅስር ስለሆን ያለሱ ፈቃድ አንድ የሚደረግብን ስለማይችል እሱ በፈቃዱ አምላካችን እግዚአብሔር ይህን የምንናገረው ራሳችንን የምንኖርበት ሰሚዎቹን የሚኖሩበት ፈጣሪያችንን በዚህ ህይወት ደስ የምናሰኝበት ከኃጢአት የምንለይበት ያድርግልን። ዛሬ የምንመለከተው እንደ መግቢያ የሚሆን ክፍል ነው። ይሄ እንደ መግቢያ የምንመለከተው ክፍል እንደ ክፍል አንድ እንወስደዋለን። ኦርቶዶክሳዊ ጋብቻ በሚል ርዕስ ነው የምንመለከተው። እንደ መግቢያ አድርገን የተለያዩ ነጥቦችን ነው ዛሬ የምንመለከተው። ልክ አማላጅነትን ትምህርት ስንማር በመጀመሪያው ቀን ሁሉም ሰብሰብ አድርገን ለመመልከት እንደሞከር ነው ማለት ነው። ስለ ቅዱስ ጋብቻ ከቅዱስ መጽሐፍ ትምህርት በመነሳት ብዙ አባቶች ያስተማሩት ትምህርት፣ የተናገሩት ኃይለ ቃል፣ ያስተላለፉት መልእክት አለ። በቤተ ክርስቲያናችን ከምናነሳቸው ከምናከብራቸው አባቶች መካከል አንዱ ቅዱስ ዮሐንስ አፈወርቅ ነው። ቅዱስ ዮሐንስ አፈወርቅ የተባለው አንዱ የሚያስተምረው ትምህርት ጠብ ስለማይል የሚሰሙትን ልብ ስለሚረታ ደግሞ ሊናገረው የሚገባው ነገር ብዙ ጊዜ ሳይወስድ ባጭሩ ሰብሰብ ባድርጎ ታላቁ ነገር ማስተላለፍ የሚችል አባትም ስለሆነ ጭምር ነው። ይህ አባት በኖረበት ዘመን ብዙ ውጣ ውረድ ነበረበት። የገዛ የስጋ ወገኑ መንፈሳዊ የሆነ አባት እንኳን እንቅፋት እስከሆነበት ድረስ ችግር ገጥሞታል። እንደ ወንጌላዊ ቅዱስ ዮሐንስ በደሴት ውስጥ ታስሮ መከራ ተቀብሏል። መከራውን ለመቀበል ወስኖ በጎኑ ያሉትም አብረውት የሚያገለግሉ በሩቅ ያሉትም ሌሎቹ የያዙትን የማይገባ መስመር ትቶ ቆርጦ ኃጢአትንም ይህንንም ዓለም እግዚአብሔርን ይዞ ያሸነፈ አባት ቅዱስ ዮሐንስ አፈወርቅ እና ስለ ጋብቻ የጋብቻ ምስጢር ባልና ሚስትን ከምድራዊነት አውጥቶ እግዚአብሔርን ወደ መምሰል የሚያደርሳቸው ታላቅ ምስጢር ነው ብሎ ገልጦታል። አሁን እግዚአብሔር ጾታ አለው አለ ወይ? እግዚአብሔር ለእግዚአብሔር ወንድና ሴት ጾታ አለው የለው? እግዚአብሔር ወደ መምሰል ሲባል ሰው በጋብቻ ትልቅ ነው ብሎ በራሱ ከሚያስበው መጠንና ቁጥር መጀመሪያ ያንሳል። የሚጋቡ ሰዎች ራሳቸውን ችለው ሲኖሩ መጀመሪያ ሙሉ አድርገው ራሳቸውን ሲያስቡ ለሙሉ ነገር የሚሰጠው 100% ሲጋቡ ግን ይቀንሳል። ካላቸው ከመቶ 50ውን ይዘው ወንድየው በ50ው ሴቲቱም 50ውን ይዛ መልሰው 50-50ውን ተዋህዶ አንድ ሰው ይሆናል። ማን ይሄን የሚያደርግ? እግዚአብሔር። ሁለቱ አንድ አካል ናቸው የሚባሉት ለወንድ ለሴትያን በጾታ የምንከፋፍለው አይሆንም፣ ያዋህላቸዋል። ወንድንም ሴትንም አንድ ያደርጋቸዋል። ማን ነው የሚያደርገው? እግዚአብሔር። ሲያደርጋቸው የሚያደርጋቸው እሱን እንዲመስሉ ነዋል። ምንድን ነው እግዚአብሔር መምሰል ማለት? እግዚአብሔር ባህሪያቱ ምን እንደሆኑ በቅዱስ መጽሐፍ ውስጥ ተጽፎልናል። ከባህሪያቱ አንዱ እግዚአብሔር ፍቅር ነው። እግዚአብሔር ብሩህ ነው። እግዚአብሔር ዘላለማዊ ነው። እግዚአብሔር እውነተኛ ሐሰት የሌለበት አምላክ ነው። ይህንን የእሱ የሆነውን ያለብሳቸዋል። የማይነጥፍ የማይቋረጥ የማይጠፋ ፍቅር ይሰጣቸዋል። አንዳቸው ለአንዳቸው የሚራሩ ደጋፎች ሩሃን ያደርጋቸዋል። ስለዚህ ይሄን የሚያደርገው የጋብቻ ምስጢር ነው። አሁን ቤተክርስቲያን መጥተን እኛ ብዙ ጊዜ የምንጨነቀው በጣም ለሚታዩ ውጫዊ ነገሮች ነው። ጋብቻ ግን የሚሰራው ከውስጥ ነው። እግዚአብሔር ስራ የሚሰራው ውስጥ ነው፣ ሰው ውስጥ። እኛ ለውጭ ብዙ ዝግጅት እናደርጋለን። ዛሬ ጸጉር ቤት ሄዶ ለጋብቻ ለሰርግ የሚዘረጉ ዝግጅቶች ስፋታቸው ብዛታቸው ምን እንደሆነ እናውቃለን። ሁለት አይንን አስተካክሎ ለማውራት ብዙ ችግር አለ። እንዳደረጉት አይሆንም እንጂ ሁለት ሰዓት ቆይ ሶስት ሰዓት ቆይቶ ይህንን አብረን ያሰራነው ራሳችን እናዝናለን። በቃ እሱን እያየን የተፈጥሮ ቢሆን እኮ እንደዚህ ያሳዝናል። ያ ሁሉ የተለፋበት ይሄ ይወጣው ይላሉ የቆዩት የደቀ ጠቁር እንደዚህ ሆነ፣ ይሄ እንደዚህ ሆነ፣ ችግር አለበት። እኛ የምንሰራው ከውጭ ነው። እግዚአብሔር ደግሞ በሁለቱ የሚሰራው ከየት ነው? ከውስጥ ይሰራል። አሁን ሰው ማየት የሚችለው የውጭውን ነው። የውስጡን የሚያውቀው የሚመረምረው ማን ነው? እግዚአብሔር። ስለዚህ በውስጡ የሚሰራውን ስራ መርምሮ እግዚአብሔር እንደገለጠለት በተወሰነ መጠን ተረድቶ እሱን ወደ መምሰል ሰማያውያን ወደ መሆን ወደሚበልጥ ማዕረግ ያደርሳቸዋል። ተጋቢዎቹን አለ። ይህ የሚናገረው የጋብቻ ምስጢር ታላቅ ነው። ለዚህ ነው ጋብቻ ምስጢር የሚባል። አሁን ሁለቱ ሰዎች ይዘን እንመጣለን ወደ ቤተክርስቲያን። እኛ በስጋ እያየን ያቀረብነው ሁለት ነው። ሲወጡ ግን አንድ ሆነው ይወጣሉ። ምስጢሩ ሲፈጸም አንድ አካል ናቸው። ማን ነው እንዲያደረገው የሚለው መጽሐፍ አንድ እንዲያደረገው እግዚአብሔር ነው። እግዚአብሔር አንድ ያደረገው ማን አይለየውም ማለት ሳይለየው አማይቱን ሲወሙናቸው በተለያየ እግር ሲራመዱ በየራሳቸው አይነ ሲያዩ በየራሳቸው እጅ ሲያንቀሳቅሱ ሲያነሱ ሲያስቀምጡ ሊሆን ይችላል። እኛ ደግሞ አናላይዝ ልናደርገው በማንችለው መልኩ አንዳንድ ሲያጠፋ ይሄ ሊተነተን አይችልም ብለን የምንተወው ነገር እሱ ደግሞ የኛ አእምሮ በማይደርስበት የሚሰራው ስራ አለ። አንድ ያለ መንፈሳቸው አእምሯቸው ልባቸው ፍላጎታቸው ይሰራል። እሱ እግዚአብሔር በውስጥ ይሰራል ይሰራል። ምሳሌው ጸሎት ይሄን ነው የሚያደርገው። ምንቀባው የተቀደሰ ጥራት ይሄን ነው የሚያደርገው። እና ቅዱስ ዮሐንስ ይሄን አንስቶ የዳርቻ ምስጢር በእውነት ባህልና ሚስቱን ከምድራዊነት አውጥቶ እግዚአብሔርን ወደ መምሰል ወደ ሰማያዊነት ከፍ ያደርጋቸዋል ብሎ ገልጾታል። ቅዱስ ጳውሎስም በመልእክቱ በተለያዩ ክፍሎች የደጋገመ ስለምናየው ይሄ ለምሳሌ በኤፌሶን ለኤፌሶን ሰዎች በጻፈው መልእክቱ ይህ ምስጢር ታላቅ ነው አለ። የቱን ነው ታላቅ ነው ያለው ምስጢር? ይህ ምስጢር ታላቅ ነው። ምስጢር ነው ብቻ አይደለም ያለው፣ ምስጢሩ ራሱ ታላቅ ነው። ይሄ ብቻ አይደለም ያለው፣ በሌላ ክፍል ደግሞ ለዕብራውያን በጻፈው መልእክቱ ጋብቻ ክቡር ነው፣ መኝታው ንጹህ ነው። አሁን ያለ ጋብቻ ከስርዓት ወጥተው ከህግ ተለይተው ወንድና ሴት በአልጋ ወድቀው የሚያደርጉት ዝሙት ነው፣ ነውር ነው፣ ኃጢአት ነው። እዚህ ግን ጋብቻ ከሆነ ከተባረከ ሁለቱ አንድ ከሆኑ በእግዚአብሔር ከተዋሃዱ ጋብቻው ክቡር ነው አለ። ማን ስለተገኘበት ነው ጋብቻ ክቡር የሚሆነው? ከባረከ በኋላ የሚተኙበትን መኝታ ደግሞ ምን ያደርገዋል? ነውር የለበትም፣ እድፍ የለበትም፣ ኃጢአት የለበትም ብሎ ገልጦልናል ቅዱስ ጳውሎስ። ስለዚህ እና እንግዲህ ይህን ትምህርት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ስናቀርብ ሕይወቱ ምን ያህል ታላቅ እንደሆነ ስለምንገልጥ ብዙዎቻችን የሚዳስስ ስለሆነ ደስ ይለናል። እንግዲህ ከዚህ ጋር የትምህርት ለእጮኛሞች፣ አዲስ ለሚጋቡ ተጋቢ ሙሽሮች፣ ወይም ትዳራቸው ጤናማ እንዲሆን ለሚሹ ሁሉ አያስፈልገኝም የሚል አሁን ይህማ ለወጣቶች ነው። እኛ ቤተን አንኖረን አልሰርተንበታለን እያሳደጋችሁ አይደለም። ልጅ እያሳደግ ማሳደግ በቁመት ብቻ አይደለም። ዝም ብለን በቁመት ብቻ አሳድገን ውስጣቸው ያልተስተካከለ ብዙ ልጆች አሉ። ጋብቻ ውስጥ ከገቡ በኋላ በተወሰነ ጊዜ ያንን ህይወት እንዳልነበር አድርገው የሚሆኑ መልሰው አንገታችን የሚያስደፉ ልጆች አሉ፣ ሴትም ወንድ። ይሄ የኛ ውጤት ሰው በአንድ ጉዳይ ላይ በቂ እውቀት ከሌለው እራሱ ይሳሳታል። ሊያስረዳ እድል ከገጠመው ሲያስረዳ እሱን የሰሙትን ሁሉ ያሳስታል። አንዳንድ ጊዜ አሁን አንድ ተረታለ እርዱኝ እረዳችኋለሁ ብሏል። ማን ነው እንደዚያ? እኛ ምንድን ነው የምንረዳው? እግዚአብሔር እርዱኝ እረዳችኋለሁ ማይሰራ አይብላቶ አለ። ሰው ከሰራችሁ ብሉ፣ ሳትሰሩ ለመብላት አትፈልጉ። ሳይሰራ እንዲመራ ሰው አልተፈቀደም። ይህ በውጭ ብቻ አይደለም፣ በዚህ በመንፈሳዊ ስፍራ እንጂ ከዚህ በወጣ ከመጽሐፍ እርዱ ይረዳችኋል። ይህን ጥቅስ ሲጠቀስ ሰማ ነው፣ እኛም ስንጠቅሰው እንኖራለን። ራሳችን ተሳስታል፣ ሌላውን እናሳስታል። በጋብቻ ህይወት እንደዚህ ነው። ቁርባን ለመቁረብ አሁን ልጆቻችን እንዳይቀበሩ ማንታወቅ ወላጆች የለም። ለምን? ከየት ነው ያመጣ ነው የትምህርት? ከየት ምንጭ ነው የተቀዳው የትምህርት? እስኪ አሁን ስለተረዳ ነው ቤተክርስቲያኒቱ የምትለውን ጠንቅቀን ስላወቅን ነው የምንከላከረው የምንከላከረው አይደለም። የተለያዩ ልምዶቻችን ሳናውቀው እውቀት ሆነብን ራሳችን ባልተገባ ነገር ጉዳዩ ተረጣ ሌላውንም ባልተገ በተገባ መንገድ ለማስረዳት ስለቆም ለተፋት ስንተነ ለየተማን ሰው ማሞታል ምን አለ እናል ሲሞትና ለሞተችበት ለማግባት አገባለው ካለ ፈቃዳል ስንተነ ወደፊት ስንተነ አንተ ወንድ ነህ ነጋዴ ነህ ትወጣለህ ትወርዳለህ ትነሳለህ ለሚሆንሽ ቀዳዳ ለመክፈት ማናስቀምራቸው ጊዜው አይፈቅድም ይሄ ነው ትምህርቱም አይለም ይሄ ነው ስለዚህ አሁን ትዳራችን ጤናማ እንዲሆን ለምንሻው ነው እኔ ቆሜ የሚያስተምራችሁ በትዳር ብዙ ዘመን ለኖራችሁ በእድሜ ታናሽ ሊሆን ይችላል የሚናገራችሁ ግን እግዚአብሔር ማነው የሚናገራችሁ እግዚአብሔር ማነው የሚናገራችሁ እኔም ራሴ ልናገራለሁ አይደለም ይሄን ተረ እኔ ጋብቻ ከመሰረቱ በ11 ዓመቴ ነው። ከዛሬ ስንት ዓመት ሁለት ሽርጋል 18 ዓመት በፊት ልደታ ቤተ ጊዮርጊስ ቤተ ክርስቲያን አውደ ምረት ላይ 18 ሳምንት በላይ በተከታታይ ስለ ጋብቻ የሰጠሁት ምክር አስታውሳለሁ። እኔ አይደለሁም አግብቼ አይቼ ተረድቼ ገብቼበት ወጥቼበት አይደለም ተማሪ ነኝ ያለ። ስለዚህ አሁንም የሚነግራችሁ እግዚአብሔር ነው። ሶሎሞን አይደለ እዚህ ፊት ለፊት የቆመው ምስል አይደለም። ማነው የሚነግረን? እሱ ይናገረናል ካላችሁ ትሰማላችሁ። ስለዚህ በትክክል ትዳር የሚመራበት መስመር አለ። ብዙ ስራ ለመፍታት የሚያስችል እድል የለም ለሰው በምድር ሳለ። ስራ ማለት ምግብ ማብሰል፣ መስሪያ ቤት መግባት ምን ብቻ አይደለም። በህይወት ውስጥ የምንሰራቸው ብዙ ስራዎች አሉ፣ የምንወጣቸው ብዙ ድርሻዎች አሉ። አንዱ የምንወጣው ድርሻ ጋብቻን የተመለከተ የራሳችንን ማቆም የወለድናቸውንም ልጆች በትዳር ህይወታቸው የቆሙ እንዲሆኑ ማድረግ ይገባል። በእኛ ልጆች የተነሳ ስለ ትዳር ትክክለኛ ግንዛቤ ስለሌላቸው የሚያስለቅሷቸው ስንት ሴቶች አሉ። በገዛ ህይወታቸው ላይ ገመድ እንዲጠመጥሙ የሚያደርጓቸው የኛ ልጆች ስንት አሉ። እንዲፈርዱ የሚያደርግ ምሬት የሚሰማቸው ምን ነው? እግዚአብሔር ይህንን የለመኩ ይህንን ነው ደጅ የጠራው የሚባልበት ስንት ልጅ ስንት ሴት ስንት ወንድ ልጆች አሉ። አልሰራንና እኛ መስራት ያለብንበት። ስለዚህ ክርስቲያኖች አሁን ያለፈው ጊዜ ይበቃል። እንደምንም እንደወደን ሆነን ተጉዘናል። አሁን ሰይጣን አጭር ጊዜ እንደቀረው አውቆ በትጋት ይሰራል። አለረፍት እኛ ደግሞ ቢያንስ ትንሽ መንቀሳቀስ አለብን። ራሳችንን ለማትረፍ ጎናችን ያለውን ለማትረፍ ትንሽ እንደሱ ባንሆን ትንሽ ነው መንቀሳቀስ አለብን። እዚህ ይሄንን ስንመለከት በትዳር እያለንም ትዳር ህይወታችን ጤናማ እንዲሆን ለምንሻው ሁሉ የተዘጋጀ መሆኑን መረዳት አለብን። እኔ ቅድም እንዳልነው ወደ 15 መክፈል ቢቻልም አሳጥሮ ግን አዋህዶ ቀኑን ቀንሰዋለን። ባለፈው ሳምንት እንደገለጥኩት እንግዲህ ትምህርቱ በይዘቱ ቤተክርስቲያናችን ስለ ጋብቻ የምታስተምረውን አስተምህሮ ለመጠቆም እንዲያስችል ሆኖ አብሮም ደግሞ ነገ ስትፈልጉ መመልከት የምትችሉት ነገር እንዲኖራችሁ ተደርጎ የተዘጋጀ ነው። እግዚአብሔር አምላክ እንግዲህ በዚህ የምንማረው ትምህርት ሁላችንም መቼስ ተምረን በጎ ብናደርግ በሕይወታችሁ ማንን ነው የምንመስለው? ቅዱስ ጳውሎስ እኔ ክርስቶስን እመስላለሁ፣ እኔ እሱን እንደምመስል እናንተ ደግሞ ማንን ሰው እኔምሰው። አሁን ያሳሰበን ማንን መምሰል ነው? ክርስቶስን መምሰል ነው። እና ባለቤቱን የምንመስልበት የትዳራችንን መልካም ውበት የምንገልጥበት እንዲሆን ያደርግልን። ከየትም መጀመር ይቻላል። ይህንማ ማስተካከል አንችልም። ስንት ዓመት ኖሬበት በቀላሉ አንበል የማይስተካከል ነገር አለ? የማይስተካከል ነገር የለ። በተለያየ መንገድ አንዱ በትምህርት ይስተካከል። ተምረን የለ ሰርተነዋል። አንስተካከል ያለ ወንድ ካለ መድኃኒዓለም ደጅነት ነው። ቅዱስ ዮሐንስ ሄደን እንሳ እንጠይቅ፣ መራቱን እንማስል፣ መቤታችን እንማስል። እግዚአብሔር ይችላል። ይችላል አይችል? እስኪ ንገሩ። ይችላል አይችል? ይችላል። እግዚአብሔር እያየን ነው። ይችላል። እግዚአብሔር ይችላል። ስለዚህ ምስክር የምንሆንበት ያድርግልን። እንግዲህ የዛሬውን ትምህርታችንን በአጭሩ የምንመለከተው ጋብቻ በመልካም መሰረት ላይ ለማቆም ለመነሻ በዛ ብቻ ዙሪያ የተለያዩ ጥያቄዎች ላሉ ምላሽ የሆነን ዘንድ አንዳንድ ነጥቦች ነው የምንመለከት። አንደኛው አሁን በምንኖርበት ዘመን በጋብቻ ዙሪያ ችግር አለ ወይስ የለም? የለም ማለት ይችላል? አለ። ዛሬ ከአንድ ወር ባነሰ ጊዜ ውስጥ የተጋቡ ሰዎች ጋብቻቸውን ለማፍረስ የተለያዩ ምክንያቶችን ያዘጋጃሉ። የሚያፈርሱም አሉ። እንዴት ናችሁ? ደመራችሁ በላችሁ እንኳን ሳትጨርሱ ውይ እኛማ ጥሬ እና ከዛሬ 10 ዓመት በፊት ትንሽ እስከ 6 ወር እንኳን ይቆዩ ነበር። ከ50 ዓመት በፊት ደግሞ የነበረው ሁኔታ ብንመለከት በቤተ ክርስቲያን ፍቺ አይሰማ ቢኖር እንኳን እንደ ሀፍረት ስለሆነ የሚቆጠሩ በድብቅ ነው፣ ምስጢር ነው። አገር ይቀይራል፣ ተነሶ ይሰደዳል፣ ሰው እንዳያውቅ ብለው ጥረው ሞክረው አሁን ሲላቸው ከአቅም በላይ የሆነ ነገር ሲገጥማቸው በምስል ዛሬ እንደዚህ አለ። እያንዳንዱ ራሱን ለማዳን የተለያዩ ምክንያቶችን ያቀርባል። በዳዩ እሱ ነው። ግን በቃ እሷ ብትቀር ሲጠፋ ሸኛዋታ ይላል በኩራት ተሰናበት ነው ሚጅኩራ አንድ ዘፈን ይገርምኛል። ሰርግ ላይ አንዴ ተከፍቶ ሰምቼው በጣም ስደነቅ ነበረ። መልስ ካንተው እንግዲህ ሰዎቹ ዛሬ ቆይቷል አመቱን አለ 10 ዓመት እና ምንደሚሮ ለአንቺ ካልመሰለሽ ይገር ምን አባቱ ለእኔ አዲስ አይደለም ወንዶ ለየቱ ለምን ይቸዋል እና ዛሬ ከፍቺ ማሳፈሩ ቀርቶ እንደ ውበትም እየተቆጠረ ውበት እና በዚህ ዘመን ጋብቻቸውን ለሚፈጽሙ ሁሉ ሁላችንም መጸለያ ቤተክርስቲያኑ ስናያቸው ማን ነው የሚያገባው? ማናት የምታገባው? ብቻ አይደለም እባክህን ዳራቸውን አስማላቸው ብለን እንጸልይላቸው። ካህናቱ የሚዘምሩትን ዝማሬ የሚነበበው ንባብ አሜን እያለ እንቀበልላቸው። አሁን በደጅ ጥናት ነው። ባካችሁ ሚዜዎች ስርዓተ ቤተክርስቲያን የጠበቀለ ስለሳቸው ትመጡ እየተባ በቤተክርስቲያን የሚፈጸም ጋብቻ ሚዜዎች ትልቁ ጉዳያቸው በዛለት መጸለይ ነው ለተጋቢዎቹ። እንደው ዛሬ እንደጀመሩ በመካከል የሚያቋርጡት እንዳይሆኑ እባክህን ምለን እያላችሁ የምትጸልዩበት ቀን ያለ ተሰብስባችሁ እንትኑ የእሷ አበሻ ቀሚስ ጥለቱ ይሄን ያለው ከራራችን ማች እንዲያደርግ የወንዶቹ ምን አይነት ይሆን ይህ ይቻል። እኛ በጣም ተራ መሆኑ ነገሮች ነው ትልቁ ቦታ ይሰጠ ትልቁ ቆም ነገር ተረሳ። ሰው ዘንድ ቆም ነገር እየተናቀ እየተረሳ ዝም ብሎ መደዴ በሆነ ህይወት መራመድና መጓዝ እንደ ቆም ነገር እየተቆጠረ ያሁን አንዳንዴ በረቦች ችላች እውነተኛ ስትሆን አይ አንተ ገና አልገባ አልተረዳሁም በዚህ አይነት ሁኔታማ ብዙ ልትጓዛ ትችልም የሚል አይገጥማችሁ? ምንም ይሆን ምን ግን ብናደርገው ብናደርግ የሚገባል እግዚአብሔር የሚወደው እና መጸለያለን። እባካችሁ ስታያቸው ጸልዩላችሁ፣ ይጠቅማል። አንድ አቡነ ዘበሰማያት ይጠቅማል። እናንተ የሆናችሁ ለእኛ ለእናንተ ለምንከተለው ጸልዩ፣ ለልጆቻችን ጸልዩ፣ እግዚአብሔር ለቁም ነገር እንዲያበቃችሁ። ጥሩ ሆኖ እኮ በአካባ የሆነ ገጥሞት የሚጎዳ ነው ጥሩ እንዲገጥማቸው መሰለ ያለ አሁን ከኛ ቁጥጥር ውጭ እየሆነ ነው። ብዙ ነገር ብዙ አለሙ እኛ እንዳሰብነው እኛ በምንጓዝበት ፍጥረት አለም እየተጓዘ ያለ ከኛ ባለ። ስለዚህ ችግር አለ ጋብቻ በተመለከተ። ታዲያ ይሄ የሚያሳየው ከጋብቻ በፊት ትምህርት አስፈላጊ እንደሆነ ወይም ምክር አስፈላጊ ነው። ይሄ ምክር አስፈላጊነቱ ካለው ችግር በመነሳት የተጠቆመ እንደሆነ መረዳት ይገባል። አንዳንዶች እንዲህ ያለው ትምህርት አጋጣሚ ሲያገኙ ወይም ካገቡ በኋላ ነው የሚከታተሉት። ድንገት ሲገጥማቸው አስበንበት አሁን ማለት ላገባ ነው ተክሊል ላደርግ ነው ብለን ምንድን ነው እሱ አንድ ዳርቻ ውስጥ የሚገባ ሰው የሚጠበቅበት ነገር ወንዱ ምንድን ነው የሚጠበቅበት ብሎ ወንድየው፣ ሴቲቱ የሚጠበቅባት ምንድን ነው ብላ ሴቲቱ ተዘጋጅቶ መማር የለም። ግን ችግሩ የሚያሳስበን መማር አስፈላጊ እንደሆነ መመራር አስፈላጊ እንደሆነ እንዲህ ያለውን ትምህርት ይመጡና እኛ ቁርአን እንቆርብ ነበረ፣ ግን የጫጉላ ሽርሽር የሚሆኑ ከስንት ቀን በኋላ ነው ይላል። ምንላ እንትናችን አእምሯችን አዳኒ ትስቶ ቆመችስ ካህን ባገልግሎቱ ዝምተኛ ስለሆነ ይደርጋል። እናንተ አሁን በእኛ ጋር በእናንተ መካከል እናንተ ፈጥናችሁ እኛ የዘገየን ይመስላችኋል። እንደዚህ ግን አታስቡ፣ ሪቨርሳል ግን መቼስ ካህን የካህን ህይወት እንደ አባት ነው። ካህን አባት አባት ለልጅ እናት ለልጅ የማታደርጎ ምን አለ? ልጅ በልጅነት በአባት ልጅ በልጅነት በእናት እንክብካቤ ያገኛል። የአባትነትን ኃላፊነት ለመወጣት ብዙ ያደርጋል አባት ብዙ እና ከዛ አንፃር የማያፈሩ ነገሮች ይዘን በማምጣት የሚሸፋፈን ሰዎች አለ። ይሁን ይህን ስለ ጋብቻ መቀየር ችግር የለ፣ ግን ካገቡ በኋላ ወር ሳይሞላው ትዳርን ለማፍረስ መነሳሳት ግን ስህተት ነው፣ ጥፋት ነው። ምን መቀየር ችግር የለ፣ ችግር የለ። አሁን አንዳንድ ጊዜ የሚገጥም ነገር እንግዳ ይሆናል ስ እንግዲህ እኛ ከየቦታው አላግባብ የምንለቃቀም ስለሆን እንቸገራለን። ጥሩ ነው ጠይቅ። መጠየቅ ችግር ባይኖረው ካገቡ በኋላ ግን ቶሎ ለመፍታት መጣረፍ ትልቅ ጥፋት ነው። ሁላችንም የጠባይ አለመስማማት ሊኖረን ይችላል። ማንነታችን አይጣጣም። ከተለያየ ቦታ ነው የመጣ ነው። ባልም ሚስትም የተለያየ ልምዳለ ተለያየ ባህል ውስጥ ነው ያለፍ ነው። ባህል ስል ቤተሰባዊ ራሱ ልምድ ቤተሰባዊ ባህል ትግስት ማጣት አለ። ባል ችኩል ሊሆን ይችላል። ሚስት ችኩል ልትወጥ ትችላለች። ነገር ግን በጣም አርዙ የሚናገር ይሆናል። አሁን ለዚህ ትንትን አርጎ መናገር የሚወዱት ነው ሴቶቻቸው ወንድሮ ሴት ነው እንደ የቤታችሁ በጣም ያስረዝማል። አንድ ነገር ለማስረዳት ዙሪያጠጥም ይሄዳል። ትዕግስት ያሳጣል። አግባ ግን ምንም ይሁን ምን ይሄ ሁሉ መስተካከል መቃረም ይችላል። የማይፈታ እኮ ችግር አለ። ሰው ዛሬ ሳያወቀው ለተፈጠረ ስንት አይነት በሽታ መድኃኒት እያገኘ ይሄ ከሰው ተፈጥሮ ጋር አብሮ የሚኖር ሆኖ የሚታወቅ መፍትያ አብርሃምና ሳራ፣ ይስሐቅና ርብቃ፣ ኢያቄምና ሐና፣ ካህኑ ዘካርያስና ኤልሳቤጥ፣ ኢዮብ ከሚስቱ ጋር ታግሶ ያለፈውና የተመሰገነበት አብነት የሆኑበት ሲሆን ይሄ ህይወት መፍትያ አለ። የጋብቻ ችግር መፍትሄ የሌለው ችግር አለ። ልክ መፍትሄ እንደሌለ መጨረሻ አማራጭ ፍቺ አናርገው። በጣም የሚገርመው ከዚህ በፊቱም ጠቅሰናል፣ እሚፈቱ ሰዎች ችግሩ እነሱ ውስጥ እንዳለ የምንረዳው ሌላ ደግሞ ለማግባት ሲያስሱ መገኘታቸው ደግሞ ይፈልጋል። እሷንም ያስገባል፣ እሷንም እሱንም ያስገባል። ለወጥታል ደግሞ ሌላ ውስጥ እኮ ነው ችግር። ካልተፈታ በመቀየር አይፈታም። አሁን አንድ ሰው ገላውን መታጠብ ሰውነቱን ማጽዳት ቆሻሻ ቢለዋወጥ ምን ተቆማለው? ዛሬ ስለሰለ ሰው ቆሻሻ ይጣቆል ይጣቀለሙ ማለት ሳይቀ ዲኦድራንት ባናት ባናት ውስጥ ነው። ችግር የለውም ከምሳችሁን ማስተካከል ነው ባካ ምክሩ ከተቀበልን በኋላ በምክሩ የምንደርስበት ግን ምን እንደሆነ ማወቅ አለብን። ምን ለመሆኑ ምን መጣን? ዝም ብለህ ጊዜ ለማሳለፍ ትንሽ ለማብረር አቅማቸው አልችል ሲል ሚስቶቻቸው ባሎቻቸው ተረጎጥቶ አመጡ። ትንሽ እንኳን እፎይ ለበለ ብለው የሚያደርጓቸው ባሎች አሉ። ግቡ ያ ከሆነ ግቡ መታወቅ አለ። እንዲሁ በማራመን በማለት በመሳሰ ይቻል መታወቅ አለ። ለዚህ ደግሞ የሚያበቁን ይሄን ግብ እንደርስበት ዘንድ የሚያስችሉ ዝግጅቶቹን በአግባብ መካፈል፣ መዘጋጀት፣ መቀናቀቅ መቻል አለባቸው። ይሄ ከሆነ ታዲህም ደግሞ ምክር ስን በየመናፈሻው ምናምን አይደለም፣ ራሱን የቻለ ስርዓት ያለ አሁን ይሄ እዚህ ያለው ቤተክርስቲያኒቱ በእውነት በሳምንት አንድ ቀን ቢያንስ በሳምንት ሁለት ቀን ቢያንስ ልጆቿ ምክር የምሰጡበት በያለው ዝም ብለን በአውደ ምሕረት በየሳምንቱ አዳዲስ ስብከት መሰበክ የሞራል ትምህርት ማግኘት ብቻ አይደለም። አቅጣጫችንን አውቀን የደረስንበት ተለይቶ ከደረስንበት የተሻለ ደረጃ ላይ ልንገኝ የምንችልበት እገዛ ሊደረግልን ይገባል። ይህም ታደርጋለች እግዚአብሔር ፈቅዶ እስከዛሬ በተናጠል ይደረጋል። ይሄ ያስፈልጋል እና በአገባብ ቦታ ተዘጋጅቶለት ስራ ተሰጥቶለት በየአህጉረ ስብከቱ ከዚያ በየደረጃው በወረዳው በአጥቢያው ተሰናድቶ ይሄ ምክር መሰጠት ምንጭ። ለምሳሌ አሁን ዘንድሮ ተክሊ ነው የሚፈሱ ዘንድሮ አልፎ ሊሆን ይችላል፣ ግን የሚመጣው አመት ለማግባት ያሰቡ ሰዎች ዝም ብለው መጥተው ሂሳቧ ብቻ ከፍለው ከሚቆሙ ምን ውስጥ እየገቡ እንደሆነ ቢያውቁት፣ ወደ የትኛው ህይወት እየቀረበ እንደሆነ እንደሆኑ ቢረዱት፣ ለምን እንደሚገቡ ለማን እንደማይገቡ ቢለዩት። አንዳንድ ጊዜ መቼ ሰው የለበሰው ስጋ አርአያነቱ ወደማይሆን ነገር ይመራዋል፣ መውደቅ መነሳት ይኖራል። ሁሉ ሰው ላይ የሚቆሙ አክሊል ደፍቶ ነው። መንፈስ ቅዱስ አያውቀንምኛ አክሊል የሚደፋው ንጽህናቸውን ለጠበቁ ራሳቸውን ለጠበቁ እኛ ምን እንዲ ሰው ማታለል አለበቃ ሲለ እንደገና መንፈስ ቅዱስንም ወደ ማታለል እንሄዳለን። እነዚህ ሴ የተጀመረ ህይወት ያምራ በእናንተ አይደለም በምንጠየቅኛ እኛ። ስለዚህ ብንማ አስቀድም ብንረዳ ይጠቅማል። ስለዚህ ትምህርቱ አስፈላጊ ነው ለማለት ነው። አሁን ትምህርት የዳብቻ ትምህርት ያስፈልጋል ልትረዱት እኮ ነው። እናንተ አስፈላጊ ነው ካላችሁ ሄዳችሁ ሌላ ወር አስፈላጊ ነው ከማትሩታላችሁ ያስፈልጋል ያስፈልጋል። አንድ ሰው በተፈጥሮ በትምህርት ደረጃው ባቸለር እሱ እሺ እንደውም ዝጡ ማስተርስ ዲግሪ ስላለው ወይም ፒኤችዲ ስላለው ብቻ ለጋብቻ ብቁ ነው ይባላል። የአዳሪ ጊዜ እንጽፋለን ቢገር እንትን ራሱ ደመቃል ዶክተር ገሌና እንትን ስለሚጋቡ ኢንጂነር ገሌና እንትና ስለሚጋቡ ደመቃለው። እንደዚህ ሲሆን ከገቡበት በኋላ በእውነት እዛ ላይ የተጠቀሰውን አይነት ክብር የሚገጥጥ ዳር ይዛ ነው ካ ከያዙ መልካም። ስለዚህ እዛ ላይ ብቻ አይደለም አትኩሮት ሆነ ቁም ነገር ሆነ ስለዚህ ትምህርት ያስፈልጋል። እንግዲህ ሌላው ዛሬ የምንመለከተው ጋብቻ ምስጢር ነው። ምስጢር ነው ጋብቻ። ስለ ጋብቻ ስንረዳ አንደኛው ቅድም እንዳለው የህይወታችን ሁሉ ማዕከሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። ሁልጊዜ እኛ በምንመራው ህይወት የምንመለከተው ምሳሌ የምናደርገው ማንን ነው? እሱ ነው መድኃኒዓለም። እምንሰማው የማንን ቃል ነው? የእሱ ነው። እምንማረው ከማን ነው? ከእሱ ከእግዚአብሔር። ስለዚህ መመልከት፣ መስማት፣ መማር ሁልጊዜ ይጠበቅብናል። ሁልጊዜ ይጠበቅብናል። ወደ ቤታችን መመልከት እንዴት መማር እንዳለብን እሱ በመስማት መረዳት፣ ጠራችን ምን መሆን እንዳለበት ከእሱ መማር ይገባል። ባሎቹ፣ ሚስቶቹ፣ ወንዶቹ፣ ሴቶቹ እሱ ራሱ ምን አለ? የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከእኔ ተማሩ አለ። ተማሩ እኔ በልቤ ትሁት ነኝና ለነፍሴም እረፍት አገኛለሁ። ራሱ ነው ጌታችን ምሳሌ ያደረገና እሱ ራሱ ምሳሌ ባደረገበት መንገድ የምንገባበት ዳርቻ ይሆን ምስጢር ነው። ቅዱስ ጳውሎስ በኤፌሶን ምዕራፍ 5 ቁጥር 33 እናለ ማንም የገዛ ስጋውን ከቶ የሚጠላ የለምና አላስቀር እያንዳንዳችን አካል አለ። ወንድ ከማግባቱ በፊት የራሱ አካል አለው። ሴቲቱ ከማግባቷ በፊት ልጅ አደረገችው የራሱ አካል አለ አለውና ነገር ግን የአካሉ ብልቶ ስለሆነ እያንዳንዱ ሰው የክርስቶስ አካል ብልት ነው። እያንዳንዱ ሰው እንዴት እየገለጠው እንደሆነ ተመልከቱ። ከፊት ጀምሮ የመጨረሻው እንዳጠሙ እንዴት ብሎ እንደጀመረ አያችሁ። ማንም የገዛ ስጋውን የሚጠራ ከቶ የለምና ራሱን የሚጠራ ሰው አለ የለም። እያንዳንዳችን አካል አለ። እያንዳንዱ አካል የወንዱም የሴቱም ደግሞ የማብልት ነው የክርስቶስ። እያንዳንዳችን የክርስቶስ አካል ብልቶች ቀጥላለና ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል ይንከባከበዋል። ማን ነው የሚመግበው? ማን ነው የሚንከባከበው? እያንዳንዱን አካሉ እያንዳንዱን ብልቱ ይመግባል ይንከባከባል። እኛ ጥራችን መንከባከብ የለ አለም ሰውነታችን መንከባከብ የለ አይናችን መንከባከብ የለ ጥርሳችን መንከባከብ የለ አፍንጫችን መንከባከብ የለ ጠጉራችን መንከባከብ የለ ራሳችን። እሱ ደግሞ ብልቶቹ ስለሆን እያንዳንዳችን ይንከባከበናል አለና ስለዚህ ከዚህ ቀጥሎ እያንዳንዱ ሰው አባቱንና እናቱን ይተዋል ከሚስቱም ጋር ይተባበራል ሁለቱም አንድ ስጋ ይሆናል። አሁን እያለ የመጣው የተለያዩ ብልቶች ናቸው እያለ ወንድ ሴት እያንዳንዱ የክርስቶስ አካል ብልት ነው አለና በኋላ ግን ወደ ጋብቻ ሲመጡ አባትና እናትን ይተውና ይተባበራሉ እርስ በርሳቸው። ስንት አካል ይሆናሉ? አንድ አካል ይሆናሉ አለና ከዚህ በኋላ የምስክር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ማን እላለዋል? ይህ ምስክር ታላቅ ነው። ስለ ጋብቻ በተናገረበት አንድ አካል አንድ ስጋ በተለቀበት የተናገርኩ ስለ ቤተክርስቲያንና ስለ ክርስቶስ ነው። ምን ማለት ነው? አሁን ቤተክርስቲያኒቱ የመሰረታት ማን ነው? እሱ ከዚህ በፊት ስንማር ቤተክርስቲያን የማን አካል ናት? የክርስቶስ አካል። የክርስቶስ አካል ናት ቤተክርስቲያን። እዚሁ ኤፌሶን ምዕራፍ 5 ላይ ተጽፎ ነው የክርስቶስ ምዕራፍ 1 ቁጥር 23 ጀምሮ ስናል ይህቲ አካል የክርስቶስ አካል ናት ነው ይላል ቤተክርስቲያን። አሁን እሱ ተዋህዶባት ይኖራል። ቤተክርስቲያኒቱ የማ ቤት ናት ነው የምልህ? ጥሩታ የማ ቤት ነው? አሁን ቤተክርስቲያን ከክርስቶስ በለቤት እንችላል? ባለቤት እሱ ነው። የእሱ ቤት ነው አለ አለ የእሱ ነው። ልክ እንደዚሁ ባልና ሚስቱ አንድ ስጋ ያደርጋቸዋል። ማነው የሚያደርጋቸው? አንድ ያደርጋቸዋል። ለየብቻ ይንከባከባቸው ነበር። አሁን አንድ አድርጎ ደግሞ መልሶ ብልት አድርጎ ይንከባከባቸዋል እንደማለት ነው። እና ይህ ምስጢር ታላቅ ነው። የማንመረምረው ተንትነን የማንደርስበት ይሄ ነው ያ ነው ብለን የማንጨርሰው ድንቅ ታላቅ የተሰወረ ምስጢር ነው ማለት ነው። እና እንግዲህ የጋብቻ ህይወት ታላቅ ምስጢር ነው። ይህም በቅዱስ መጽሐፋችን እዚህ ላይ በተገለጹት የመጽሐፍ ክፍሎች ተገልጧል። መጽሐፍ ያስተምረናል የባልና የሚስትን አንድነት ለመረዳት የቤተክርስቲያንና የክርስቶስን አንድነት መረዳት እንደሚያስፈልግ የነገረ እንግዲህ ባልና ሚስት በግንኙነት በመቀራረብ ዘወትር በየደቂቃው በየጊዜው እግዚአብሔር የአንድነትን ስራ የሚሰራበት ኖር ትዳር እንደሆነ ነው ምስጢር ነው ሲሄደል በየደቂቃው ስራ ይሰራል። አሁን እዚህ ባል አለ ሚስቴር የለሽ ልትሆን ትችላለች። ሚስት አለች እዚህ ባል የሌለ ሊሆን ይችላል። በያሉበት ሆኖ ግን በሁለቱም ውስጥ አንድ የሆነ ስራ ይሰራል። የማይለያዩበት ማነው የሚሰራው? ንገሩኛ፣ ማነው የሚሰራው? የቦታ መለያየት ስራውን አይከፍለውም። የመንፈስ ቅዱስ ስራ አይከፍለውም። ሰው አገኘው ተብሎ አይደለም ይቆም ቆም አድርገን ዝግጠመኝና ላይ ቆም ያለው ከውጭ የመጣችው ኢትዮጵያ ግዛት የውጭ ዜጋ ነው አብሯት ያለው የሰው ታሪክ ዝም ብሎ አይጠቀስም አስተማሪ ቢሆን ፈቃዳቸው ስለሆነ ነው የምንጠቃቸው እና የት ነው ፈቃድ የሚጠየቀው? የምን የሚቀጥለው ሐሙስ ቤተክርስቲያን ገብተን አበሻ ቀሚስ ለብሰን ቀለበት አዘጋጅተናል እንዲባረኩልንና ፎቶ ተነስተን አብረን ለመሄድ ብለን ነው። አማርኛ ይሰማል እሱ ባለ ይሻል አብራቸዋለም ትሆ አይሰማም በይ አሁን ለአማርኛ ነው ለሚች እንዲህ ያለ ትምህርት ያን ለውጥ ከዚህ ይላል አሬ ያለባችሁ ይሄ ነው ይሄ ነው ሰማችሁ ዘርስታል አሁን እሱ ሳንቶ እግዚአብሔር ፈጥሮ ቀርበው እሱን አስጠምቃ ሰው ያላትን አወርዳ በሰዓት ባደረ የቤተ ክርስቲያን ፈቃድ ተሰማ ተዘጋጅ ተሰና ካላችሁ ጊዜ ይጫወታል እንደዚህ ነው እግዚአብሔር ደስ ስናሰኘው እሱ ደግሞ በየነ ሁሉ የደስታ ብዙዎች ተቀደማቸው አይማሩ። ቪዲዮ ይወስዱና ይዋስዱና ወደ ሊቢ ተገልጦ ሆነ እንዴት ነበር ያለባችሁ ብሎ ስርዓቱ ነው የሚያዩ። እንዴት ከሌላው ደግሞ መብለጥ እንዳለ ነው ማለት ተክሪሉ ራሱ ዛሬ ቀለሙ እኛ ያገባንበት ሆነ ይለወጥላችሁ ደስ የሚላችኋል። ለየት ያለ በቃ አዳራሹ ዴኮሬሽን ነው ለየት ያለ ፊኛው ራሱ ለየት ያለ እሱ ካን ካን ያለፈ አገልግሎት ነው ስፖርት ይተናፍሳ ምቆ ለዳና ቪዲዮ ራስ ፎቶ ራስ ለሰው ለማሳየት ካልሆነ በስተቀር ራሳችን ባግባቡ ነው ያለ መለስ እስቲ እና ከሌላው ህይወት መማር ይገባል። ከገባንበት በኋላ ልክ እንደዚህ እንዳላል በቃ ታዋት እንደሆነና ነገና ተጣጥረና ጨሰና ሲቆምበትና ልቆርስ ነው ደግሞ ንሳ አባታቸው ጠርቶ አባቴ እኔ አገባሁት ቁጭናለሁ እኔ ሳላባት ለካ እንዲህ ነበር ጭራ ነበር እንዲህ ነበር እሚሏል ሲጮሁ ድረስ ማለት። ስለዚህ በደንብ አሉ በደንብ ተማሩ በደንብ እንረዳ ቆልን ይገባ አሁን አስተያየታችን አካሄዳችን እንድናስተካክል ነው እየተማርን ያለነው። ማን ነው ያስተማረን? ይለወጣሉ ሰው ሲሰማ ሲና ይለው እኛ አይታወቀን ግን እንለወጣለን። እግዚአብሔር ይለውጣል። መለወጥ አለብን። አካሄዳችን አመለካከት ያጠቁትን አለ ያገባነው ትዳሩ ማስተካከል ይቻላል። ገብተናል። አሁን መለወጥ ስላለብኝ እሷ ደግሞ ስለማለወጥ ከሌላው ጋር ብለወጥ ይሻለኛል ይላለው። ይቻላል ባለበት መለወጥ ማስተካከል ይችላል። እግዚአብሔር ማጭቶ ማለት ታዲያ ግን ዝም ብላ በጭፍር አሁን በተጠቀሰው መንገድ ግን አይገባም። እንትኑ አማረ እንትኑ አማረ የሚሰራበት ቦታ እንደዚህ ነው፣ ገቢው እንደዚህ ነው፣ ይሄ እንትኑ አለ እንደዚህ አይደለም። ከገባችሁበት በኋላ ስንት ነገር አለ መሰረቱ ስንት ነገር። አንድ ሰው ከተናገረ ሁሌ ያነሳው እኔ እንደግሜ ከሰው የወሰድኩት ከገባ በኋላ ሌሊት የሚጮሩ ነው። ይህን መቻል ያውስ መረረኝ። መቼ ነው ከዚህ ሰው ተገላልዬ ሄጄ ማርፈው? ከገቡበት በኋላ ሁሉ መቻል ሁሉ ማይቻል ስንት ስንታይቻል እናንተ ታውቁታላችሁ። ሚስቶች ባሎች ታውቁታላችሁ። ስለዚህ ለመቻል አስቀድሞ በአግባብ ተዘጋጅቶ ነው መግባት። ደርሳለሁ ቀደም ሰው ሰባት ሰዓት አሁን ቁጭ ብላችሁ የተጋባችሁ ሰው አብራችሁ ብታወሩ ሰባት ሰዓት ወይ ባል ሲያወራ መስማት የሚችሉ ሚስቶች አሉ ወይ ሚስት ስታወራ መስማት የሚችሉ ባሎች አላችሁ አላችሁ? ለምን ዶሮ እንደዚህ ነበር እንደዚህ ነው ዶሮ እንደዚህ አፋችን ከፍተናል። እሺ አላኔ እስቲ ዶሮ ወደ ከመጣ ታሬ ነፍጭ እና ቃላ ወልዲየው ነው የሚናገረው ስትገቡ በጣም ትገረማላችሁ። እሺ ስቀጥል በኋላ ስንሰማ ለምን እንደዚህ እንድንለዋወጥና በስሜት እንድንገለባበት የሚያደርገው ወደዚህ ይመራ ምንድን ነው? ስለዚህ ነው ሁሉ የሚያስረዳው አስቀድሞ ጋብቻ ዝግጅት እንደሚፈልግ ነው። በጋብቻ ህይወት ተጋቢዎች አስቀድሞ በትዳር ህይወት፣ በገንዘብ፣ በትምህርት፣ በማህበራዊ ህይወት በልጆች አስተዳደር አብሮ በመኖር አብረን በምናኖረው ሰው የአጎት ልጅ ይምጣ ወይ የአክስት ልጅ ትምጣ ወይ ዘመድ ይጠጋ ወይ አይጠጋ ወይ ፈቃዳችንን በምንፈጽምበት ሁኔታ በዚህ ሁሉ ላይ በአግባብ መነጋገር የታወቀ አቅጣጫ መፍጠር ያስፈልጋል። ዝም ብሎ በመሀል እየደረሱ እንደርግ መሆን ስርዓት ያስፈልጋል። የታወቀ መንገድ አሁን ለምሳሌ በገቢ ከምናገኘው ገቢ የወር ደመወዝ ከሆነ ይሄ ገቢው በአግባብ ተሰጥቶ በስራ አስሩን ጀማን ነው ምንም ወደረ ኑሮ ደስ ይሆናል በዛ ወደተፋ ግን እግዚአብሔር ገዛ አይታ እማናስተሩ እኮ እግዚአብሔር ኃይለኛ ሆኖ ስለሚቀበለን አይደለም እኛ ስላልጭ አይደለም ነፍስና ነው ለነፍሳችን ስንል አስራት ነው ምሳሌ ለነፍሳችን ከዛ ቀጥሎ ደግሞ በየደረጃ ለእያንዳንዳችን አብረን ለምንመራው ለልጆቻችን ለጠለባችን ለወዘተርፈ ይባላል አሁን ለእያንዳንዳችን ሲባል የሴቲቱ አሁን ለራሷ ተክለቁ መናም ታወጣዎች እንደ ወንድ አለ የሴቷ በርከት ይላል አንድ ሰው ሄደው ሲሰሩ በዛ ይላል ወንዱ ደግሞ ቀነስ ይላል ለአንድ የመጀመሪያ ስትገቡበት ይሄን ያህል ይበቃኛል ብላችሁ ቀለል አድርጋችሁ ከገባችሁ በኋላ ይሄ የሸበተውን ለማጥፋት ቀለም በመቀባት ጠቁር በማስፋጠር ወዘተፈ ከማናምሽ ደግሞ መሀል ላይ ምንሰነቅረው ነገር ትዳሩ እንዳይበጣብጠው መጀመሪያ እጅን ማሳረፊያ አቅጣጫ መፍጠር ይገባል። ታወቀም በቃ ከዛ በኋላ የሚለው በዛ ዛሬ ይሄ አምሮኛልና ከወር ደሞዝ ይሄ መደረግ አለበት አይልም። እንዳውቀም ነው ለምሳሌ አሁን በጣም ፍራንስ ስክሪን ሊያምራችሁ ይችላል ቤታችሁ ጓደኞቻችሁ ደግሞ ገዝተዋል እናንተ ግን በምታገኛት ገቢ በሚቀጥለው አራት ወይም አምስት አስሮ ውስጥ መግዛታችሁ ከማናንሽ የተብሮት ውስጥ አይገባ። ለቪዲዮ ቴሌቪዥን ከሌላችሁ ዎች ምንድናት ምትባለዋል ኦንካም ይሁን ምንም ይሁን ከቻይናም ሀገር ለጊዜው ተገጣጥሞም የተሰራው በሀገር ውስጥም የተመረጠ አንድ ወጣ ሰጥቷል። አንድ ፕሮጀክተር ምስል በጠርሙስ በምናምን አድርጎ እሱም ከተገኘ እንደ ገበያችን ማለት እግዚአብሔር አያያዛችንን ያይና ደረጃ በደረጃ ከፍ ከፍ እያደረገ ያስቀምጣል። መጀመሪያ የሌለን ነገር በኩራትና በትክክል ለማሳየት አለመፈለግ ይቻላል። እንዳቀሞ ለሁሉም መንገድ ማበጅ ሰዓቱ ማዘጋጀት ያስፈልጋል። ኦርቶዶክሳን ክርስቲያኖች ሁላችን ጋብቻን መተጫጨትን ትዳርን ፍቺን የልጆች አስተዳደግን አስመልክቶ ቤተክርስቲያን የምትለን በአግባብ ማወቅ አለ። መጽሐፍ የሚያስተምርን በአግባብ መረዳት አለ። በትዳሩ ውስጥ ቤቱ የሚመራው በማን ማን? የትዳሩ ቤቱ የሚመራው ማነው? አስተዳዳሪ የእያንዳንዱ ድርሻ ምንድን ነው? ይህን አስመልክቶ ክርክር ሊኖር ይችላል። ባል የቤት ራስ ነው ይላል። ማነው ራስ አለ? ታዲያ ባሮች እኔ ራስ ነኝ እያላችሁ በማስፈራራት ጥቅስ በማጥናት በመከራከር አይደለም። ፍቅር ካለ ትትና ራስን ዝቅ ማድረግ ካለ መተሳሰብ ርኅራኄ ደግነት ካለ የመቀበል አይቆጡ ግን ማጥናት ብቻ የሰጠ እኔም ራስ ነኝ የምትል ከሆነ በአንድ ቤት ውስጥ ሁለት ራስ አለ አላለ። ስንት ራስ አለን ያለ ሁለት ራስ አንድ ቤት ውስጥ ካለ ይሄ አብኖርማል አይታችኋል። ይሄ ሁለት ጭንቅላት አንድ ላይ የወጣባቸው ሰዎች እነሱን ለመለያየት ስንት ተቸግረዋላችሁ? ሞቱ፣ መጨረሻ ሞቱ። እናንተ መለያየትና መገላገል ራሱ ሁለት ራስ አንድ ላይ ተጣብቆ መከራ አለ። ስለዚህ አንድ ይበቃል። አከራካሪ ሊሆን ይችላል በቦታውን እንደለቀቀ ግን እሱ አለ አለ ይሄን ያለው እግዚአብሔር በአግባብ ለተማረ ነው። እንደው ዝም ብሎ የተነሳ ማለት ገና ከወላጆቹ ራስ ላይ ያወረደ 45 ዓመት ባለ ገና የ50 ዓመት ባለ ተዳ ገና በቃ ከዚህ ላይ ተማስ አሁን ሰው እንደ ሰው አስቸጋሪ ፍጡር ይል ተመለ አሁን የጥንቻ ግርግር ይበል ልክ እንደ ተወለዱ ወደ ያደርጋል። ከዛ በሶስተኛው አራተኛው ወን ቀጥ ብሎ ይራመዳል። ሰው ነው ከተው ተከሻና ወልጂ እናቱን እንዳስፈራ አባቱን እንዳስፈራ እንደተመቀረ እንደተነገረ እንደተገሰጸ ቀጥ ብሎ ሳይቆም በሞት ይጠራል። ራሱን ቻይስ ራሱን ሳይሆን ለተቀመጠበት ቦታ የሚገባ ቁም ነገርና ብቃት ሳይሆን እንዳስቸገረ የሚጠራ ሻክም የሆነ ሰዋል ሻክም። ስለዚህ ራስ ሲል እግዚአብሔር ከምሮ በአግባብ ሃይማኖቱን አውቆ ፈቃድ እግዚአብሔርን ተረድቶ ሚስቱን እየወደደ በትህትና ሙላት የሚኖረው ማለት ነው። አለ በዚህ ውስጥ የማወቅ ይገባል፣ መረዳት ይገባል። እና እንግዲህ ከዚህ ጋር አብሮ ለጋብቻ ህይወት ትልቁ ትምህርት ቤት እንግዲህ ወላጅ ራሱ ትልቁ ትምህርት ቤት። አዲስ ፈላጊዎች ቢኖሩ ወላጆቹ ምን ያህል በክርስትና ህይወት ክርስቶስን እንደሚመስሉ ማወቅ። አሁን ባል የምትፈልጉ ሴቶች ካላቸው፣ ሚስት የምትሹ ወንዶች ካላቸው፣ ዝም ብሎ ከተማ ማሰሳለ ወቅ እያጠቀሙ በሁሌ በየጥሩ ወይም ዳንስ ቤት ሄደ እዛ ሚስቶች የሉ ዳንስ ጊዜያቸው የምታቃጥሉ እዛ አይገኙ። ኦልሬዲ ከማን ጋር እነሱ አብረው እንዳደሩ እንደቆሙ ገልጠዋል። እዛ የሉ ሚስቶች ማወቅ ትፈልጋላችሁ? ወላጆቻቸው ማወቅ ባልና ሚስቶ እግዚአብሔርን ይፈራሉ፣ በትዳራቸው ክርስቶስን ይመስላሉ፣ ይተሳሰባሉ፣ ይተዛዘናሉ፣ ይደማመጣሉ። ይህንን ከዚህ የሚገኙ ልጆች መልካም የትዳር ውጤት ያላቸው ልጆች ይሆናሉ። ደግሞ ከዛ ስታፍ በተቸገራችሁ የንስሐ አባቶችን ነው መጠየቅ። ሰው በደንብ የሚያውቀው የንስሐ አባት እንደዚህ መረዳት፣ መንፈሳዊ መንገድን ተረድቶ ማወቅ፣ ወደዚህ ህይወት መግባት ይገባል። እንግዲህ በአጭራቸው ለማጠቃለል ለማየት ጋብቻ የዝግጅት ቅደም ተከተሎች ነካ ነካ ነው ምናደርግ ወደፊት የምንመለከተው። አንዱ የመጀመሪያው ከመተጫጨት በፊት ያለ ዝግጅት አለ። ከመተጫጨት በፊት ወንዱም ሴቱም ንጽህናቸውን ጠብቀው እግዚአብሔርን እየፈሩ ይቆያል። ለምሳሌ አሁን አንድ ልጅ ከመወለዱ በፊት ሂደት አለ። ልጅ ከመወለድ በፊት ሀሳብ አለ፣ ልጅ ወልዳለሁ። ያ ሀሳብ በእናትም በአባትም ልብ ውስጥ አምሮ ውስጥ ነው። ከዛ ያ ልጅ ሲወለድ መጀመሪያ የመነጨው ከአባት አብራክ ነው። ከማን አብራክ? መጀመሪያ ሀሳብ አለ፣ ቀጥሎ ከአባት አብራክ ይወጣና ባዶ ወደሆነ ወደ እናት ማህፀን ገብቶ ሁለቱ ይዋሃዱና ህፃን ይጸንሳል። ሂደቱ የጀመረው ሲጸንስ አይደለም፣ ከዛ በፊት ነው። ከዛ በፊት ስለዚህ ለማግባት ሲጀምር በረቱ ገጽፎ ከስድስት ወር በፊት ተዋውቆ እኛ እንደታከም መስገባት አይደለም። መጀመሪያ ከመተጫጨት በፊት ዝግጅት ያስፈልገዋል። ሀሳቡ መኖር አለባቸው። እየተዘጋጁ ነው መቆየት ያለባቸው። ህፃና ልጆቻቸው አይስሙ አይወቁ ስለ ትዳር እያለ አይደለም ይወቁ። ከታች ከዜሮ እድሜ ጀምሮ ትዳር ምን እንደሆነ ይወቁ። እስከ 18 ዓመት ድረስ ያለ በደንብ ይረዱ። ምን እንደሚበቅ ምን እንደሚወዳ ይስሙ። በደንብ አዋያቸው። ይሄ አስቀድሞ ከመተጫጨት በፊት ነው። ከዛ ሲተጫጩ ሀሳቡ ካላቸው መንፈሳዊ፣ ልቦናዊ፣ አካላዊ፣ ስሜታዊ ብስለትን ይመረምሩና ምርጫ ይመርጣሉ፣ ይተዋወቃሉ፣ ለመጋባት ይወስናሉ። ይሄ ሂደት የምን ሂደት ይባላል? የመተጫጨት ሂደት ይባላል። ምን ይባላል? ይሄ መተጫጨት ንገሩኛ፣ ምን ይባላል? ቦይፍሬንድ ገርልፍሬንድ አይደለም። ስታረጉሞት መተጫጨት ሆናቸው። ይሄ በነገራችን ላይ ለሁለቱ ነው የሚጠቀሙበት። ሴቶቹ ገርልፍሬንድ ይላሉ፣ አሁን ሌዝቢየንስ። ወንዶቹ ጌይስ፣ ወንዱም ቦይፍሬንድ ይሉታል። ልሷል የተከበረው ቃሉ መተጫጨት፣ ተሳሰቡ ማለት ነው። መተጫጨት አለ። ከዚያ በኋላ ወደ ቅዱስ ጋብቻ መቅረብ አለ። ታዲያ ወደ ቅዱስ ጋብቻ ሲቀርቡ እለቱ ነው አይደለም የተጀመረው? መጀመሪያ ጀምሮ ተሰልሷል፣ በሀሳብ ተሰልሷል፣ በመተጫጨት አልፏል። ቀጥሎ የቅዱስ ጋብቻ ምስጢር በተፈጸመበት በተክሊሉ እለት ይወልዳሉ። ልጅ የሚወዱት ልጅ ጋብቻ ይባላል። ባለትዳሮች ሁሉም ልጅ አላቸው። በአካል የተወለደው ልጅ ብቻ አይደለም ልጅ የሚባለው፣ ሲጋቡ የሚወዱት ልጅ አለ። ያ የመጀመሪያ ልጅ ጋብቻ ይባላል። ምን ይባላል? ንገሩ ምን ይባላል? አዲስ የሆነባችሁ ግን ጋብቻ ይባላል። ምን ይባላል? ጋብቻ። አሁን ዛሬ የተጋቡ ሰዎች የዛሬ 5 ዓመት ሁለት ልጅ ቢጨምሩ ስንት ይያል?
3
ይገኝ አስተናል ይያል። የመጀመሪያው ስሙ ማን?
ጋብቻ።
እና በስራ የሚወለድ ልጅ ይታመማል። እንክብካቤ ይፈልጋል። ምግብና ለማለን በጻድቅ ወጥ እናጠጣዋለን። እየተመረጠ ያው የወጣት አይነት ዳይፐር ወጣፈፈ ገና ሳሉ ተብሎ ክሊኒክ መውሰድ ሆስፒታል ማድረስ የታወቀ ሐኪም ጋር ማስተናገድ ይሄውሉ ክብካቤ አለ። ልክ እንደዚሁ የመጀመሪያው ልጅ ጋብቻ እንክብካቤ ይፈልጋል። ማነው የሚከባከበው ጋብቻው? ተጋቢዎቹ ባልና ሚስት። ጋብቻው ትቆ በኋላ የመጡት ልጆች መንከባከብ ጤናና ግንኙነት እንዲኖር ያደርግ። አንቺ ከወለድሽ በኋላ እኔን ትተሽኛል የሚል ባላል ውነቱ ነው። ከወለድክ በኋላ አንተ ጉዳይ በሙሉ ወደ ሴት ልጅ ይሆናል። እኔን እንኳ ሰላም አትበይ፣ በገባ ቁጥር እሷን አጥፈ ስታጫወት ምትላለች። እውነቷን እኮ ነው። የመጀመሪያው ልጅ ረስቶ ስለ ሁለተኛውና ስለ ሶስተኛው ብቻ ክብካቤ የለ። ክብካቤ ይፈልግ ሲታመሙ ልቃቢ ቤት እንደምንወስደው ሁሉ የመጀመሪያው ልጅ ጋብቻ ይታመማል። ችግር ይገጥመዋል፣ እንቅፋት ያገኘዋል። ሲታመም ሐኪም ያስፈልገዋል። ይታከማል፣ ይድናል። የንስሐ አባቶች አሉ፣ ሐኪሞች መካሪዎች አሉ፣ ሐኪሞች ተመልሶ የነበረበት መመለስና መሆን ይችላል። ሲታከም አሁን ልጃችሁ ህፃን ልጃችሁ የመስጋ የተወለደው እጁም ቢያም ነው ሐኪም ቤት ሁሉ እናመላል ሰው አለም በቃ እጁ ይቆረጥ እንላለን። እዚህ አንገቱ ላይ የሆነ ችግር ቢገጥመው እዚህ አይኑ ላይ ያለ ገጥታ ጤናማ ባይሆን አለም አንገቱ ይቆረጥና ይገላለል። ይህን በሽታ ይዞ ከሚዞር ይባላል። የመጀመሪያውም ልጅ እንደዚያ ይባላል። ይሄ ስለሆነ ስለገጠመው ይፍረስ፣ ትዳሩ ተቆርጦ ይጣል፣ ጋብቻው ይጥፋ አይባል። ማከም ነው ጋብቻ ማከም። ና መተጫጨት አለ። ከዚያ በኋላ እንግዲህ ጋብቻ የራሱ ቅደም ተከተሎች አሉት። መጨረሻ ላይ የምናያቸው ሶስት ገጽታዎች አሉት። እነዚህ እንመለከትና የዛሬውን አጠቃልላለሁ። እናንተ ይሄ ስላይድ ሲደርሳችሁ የሚላችሁ ታነቦታላችሁ። አንደኛው በጋብቻ ህይወት ውስጥ ሶስት ገጽታዎች አሉ። አንዱ መተው ነው። የሚጋቡ ሰዎች አንድ ከመሆናቸው በፊት መተው መቻላል። የተዋሉ የተባለው በቅዱስ መጽሐፍ አባትንና እናትን ነው። ማንና ማን ነው? አባትና ማንን ይተዋሉ? ንገቡኛ። አባትና ይተውቡናል ማለት አያከብሩንም ማለት አይደለም። ግን ሲጋቡ አባትና እናትን መተው አለባቸው። በትዳራቸው ጉዳይ ለሚወስኑት ውሳኔ ባልና ሚስቱ ናቸው። ባለቤት ይተዋሉ። በዚ ታዲያ መተው የሚጀምረው ልክ የተጋቡለት አይደለም። ከዛ አስቀድሞ ዝግጅት ያስፈልጋል። ራስን ችሎ መጓዝ ቅድሚያው ለትዳር አጋር መስቀል ማለት ነው። መተው ማለት የምትሆኑን ደግሞ ማወቅ ያስፈልጋል። እንቅፋቶቹን አውቆ ማለት መቻል ያስፈልጋል። ያለመተው የሚያስከትላቸውን ችግሮች መረዳት ይገባል። አንዱ አለመተው የሚያስከትለው ችግር በትዳር ህይወት ውስጥ የቤተሰቦች ጣልቃ መግባትና ትዳሩን ማፍረስ። ዛሬ ማሁን ከዳቶ እናቴ ደስ አላላት፣ አባቴ ደስ ምክንያት የሚፈልግ ወንድ አለ። ምክንያት የምትፈልግ ሴት ከጋጣ በኋላ ከወሰኑ ይሄ ካልተረዱላችሁ በግልጽ ነው መነጋገር። እናንተው ወላጆች ያላመናችሁበት ካለ በግልጽ ነው። አይ የነገር አላማረኝ ጨርሻው ጥቋል። ምኑ ነው ያላማረው? ምኑ ነው ጥሩ ያለው? ንገሯቸው። ዛሬ የሚፈለገው በግልጽ መናገር ማስረዳል። ሰው ከሰውና ጉዳዩን በአግባብ ከተረዳው መፍትሄ መፈለግ አይ ሌላውን ለመተው ከሚረዱን ነገሮች መካከል አንዱ ከልጅነት ጀምሮ ዝግጅት ማለት እያስተማር ነው። ከዚህ ወደ ሚጀምሩ ቅድም እንዳለ እያስጠና ራስን እንዲችሉ እያደረገ ማሳደግ። ልክ 18 ዓመት ሲሆናቸው ዩኒቨርሲቲ ሲገቡ አይቸገሩ። አሁን ይኸው እያያቸዋል። በየክፍለ ሀገሩ ይላካሉ። ሴት አዳሪዎች አቤቱታ የሚያቀርቡባቸው ስንት ልጆቻችን አሉ? ስንት ጥፋቱ የነሱ ነው። እኛ ራሳችን ደብቀን አስነግተን አለን እናሳድጋቸው። እግዚአብሔር እንዲፈሩ እንዲያውቁ በስርዓት በአግባብ እንዲራመዱ እያደረግን አይደል? ልክ አሁን የዚህ ቅዳሜ ቅዳሜ ጸሎት ሰብስበን እናስተዋል። እናንተም የመስሏቸውን ቁር ይችን የሆኑ ነገር መስሎ ከዛ በኋላ ሞያ አይደለም ይሄ አይመስላል። ይህ የሰው አይን አርቆ በትክክል አንድ ነገር ያሳየኝ አረቃ በትክክል እግዚአብሔር ያሳየን ነገር አለ ወደፊት ከሱ ሊጠርፉላቸው ነው ልጆቻቸው እንዲጠርፉልን ነው ልጆቻቸው። እኔ ልጅ ወልጅ የለ የኔ ልጅ ጤና ማድር እንዲገጥም የኔ ልጅ ጤና ማድር እንዲገጥማት ነገ የሚመጣው እንቅፋት እንዲያድር ከስር ጀምሮ በአረባ አስረድሮ ማሳደ አለምን እንዲያውቁ እግዚአብሔር የሚወደው የሚጠቅማቸው እንዲረዱ ማለት እነዚህ ካደረግናቸው በየደረጃው ኃጢአትን እየተው ቦታው ላይ ደግሞ ሲደርሱ ወደ ትዳሪዎች ሲገቡ የሚገጥማቸው ሁሉ ታግሰው ችለው የሚያልፉ በቃ በራሳቸው የሚቋቋሙት ይሆኑታል። ሁለተኛው አንድ መሆን ነው። ባሎችም ሚስቶችም ድርሻቸውን አውቀው ተዋህደው መኖር ማለት ነው። አንድነቱ ጸንቶ የሚኖሩ የሚከተሉትን ቃል ኪዳኖች በመጠበቅ የመጀመሪያው እግዚአብሔር አንድ ያደረገው ላለመለየት ቃል በመግባት ባልና ሚስቱን ማን አንዳደርጓል። ስለዚህ ባልም ቢሆን ለመለየት ጥረት ማድረግ የለበት። ለውጭ ሰው እኮ የተጠቀሰ ጥቅስ አይደለም ይሄ ሰው ለራሱ ለባል እግዚአብሔር አንድ አደረገ ለመለየት አትጣር፣ እግዚአብሔር አንድ አደረገ ለመለየት አትጣሪ፣ ሌላም ሶስተኛ ወገን ካለ ቤተሰብም ጓደኛም ካለ ለመለየት አትጣሩ አትለዩ ማለት ነው። ስለዚህ ላለመለያየት ቃል በመግባት በመውደድና በማክበር ሚስ ባሏ መውደድ አለባት። መውደድ ብቻ አይደለም ማክበር አለባት። ሚስ ባሏ መውደድ ማክበር እንዳለባት ሁሉ ባለ ሚስቱ መውደድ አለባት ማክበር አለባት። ለመውደድና ለማክበር ቃል መግባት ደግና ሩህ የትዳር አጋር መሆን አዛ ይዘቅ ስትታመም የምናስመ ተነሳ አመመኝ ብላ ልትቀሰቅስ ይችላለች። እንደዛ ስንገላታው እየተቀሰቅሽ ይኛለች የእጅሽን ምስጥሽ እንዲያደርግብሽ ምን አይነቷ ጨካኝናት በእናታቸው ምንሆን ደግ አስነደገው ጉዳዩን በላይ ዜር ያደርገመች ሌላውን ዘወትር በመስጠት ይቅር በማለት የጋብቻ ፍላጎት ከራስ ፍላጎት አስቀድሞ ምናምማል ሚስት የምትፈልገው ካለ እኛ የፈለግነው ባሎች የፈለግነው ካለ የሚስት ይግር አስቀድሞ ሁልጊዜ ሰጭ መሆን ሁልጊዜ ይቅር ማለት ምንም ነገር ይደረግ ወደኋላ እየተመለሱ ሪትሪቭ እያደረጉ እንትናል። የዛሬ ሶስት ዓመት ይናረግ የዛሬ ዓመት ይንሰራ የእርሳው ልጅ መለመሰለ ወይ የእርሳው ልጅ መሰለች ወይ እየተባለ አለን። ሌላ የተቀደሰውንና እግዚአብሔር የሚወደውን ህይወት ለመያዝ ዘወትር ደካማነታችን ወይም ደካማ ጎናችን ለመለወጥ መዘጋጀት ይሄና ለውጡ ይሄማ አቋሚ ከልጅነት የጀምሮ የኖርኩበት አባቴ ቆራጥ አድርጎኛል በቀላሉ የምትሰበር እንዳመስል አይባልም። መለወጥ ካለብን መለወጥ አለብን መለወጥ። ስለዚህ ለመለወጥ ለመለወጥ መዘጋጀት መሰናዳት ይገባል። እንግዲህ የመጨረሻውና ሶስተኛው መረዳዳት ነው። መረዳዳት መተጋገዝ ማለት መተሳሰብ፣ በነገሩ በስራ መረዳዳት፣ በምን መረዳዳት ነገሩ በምን መረዳዳት ኋላም ገባ ብላችሁ መርዳት። በተለይ ወንዶቹ ይንተማሩ። አንድ ጉባኤ ያስታውሳለሁ ስለ ኢዮብ ህይወት ትምህርት ሲሰጥ አንድ ወጣረ በቃ ሲል ነበረ ኢዮብ ግቡ ወንዶችን ጓዳውን ልመዱት ወጥ አሰራሩን እንጀራ ዘገጃጀቱን ምናምን ይህን ምን ጉዳት አለ ሙያ እኮ ነገ የባሰ ነገር ሲገጥም ስራ ስታጡ እንጀራ ማከፋፈል ትችላላችሁ በቻላችሁ ወጥ ማቁላላት ላይ አሁን እየተከፋፈለ ያለው ነገ ወጥ አከፋፈሎች ይሆናል። ንጽህና የተጠበቀ ወጥ ካዘጋጃችሁ ማነው የማይቀበላችሁ? ይቀበላል ስራ እኮ ራሱ እናው ወደፊት መቼ ስቼ እንጀራ ማገኝባት መስመር ካጣ አሉ ይህም ይሰራል መስራል ከዛ መጥቼ ደግሞ እዚህ በነፃ ጊዜ ናናቀ ምን ችግር አለው ልመዱት ጉዳት ብቻ ልክ ሙዚቃ ተሰብስቦ ስም መዛዛት አይ ለመኑ። ይሄ ችግር ወንዶቹ ሴቶቹ ማማራት ሰዎች ወጣቱ ህይወቱን ይመስላቸው ጠጉር አሰራር፣ የቻፕስቲክ አጠቃቀም፣ ከለር አመራረት፣ ማችን ያደርጉ ልብሶች፣ ዘመናዊ ነገሮች፣ በጣም የታወቁ ሙዚቀኞች ወጣ። ይሄ ህይወት መሰላቸው። ይሄ ህይወት ቢሆን ከኛ በፊት ከነበሩት ባልተሞኙ ነበር። ጊዜያችሁን አላግባብ አታጥፉ። ትመጣላችሁ። በትክክል ህይወት ከፊታችሁ የምታስቀምጠው የምትጋፈጡበት ቦታ ላይ ትደርሳላችሁ። ስትጋፈጡት እንዳትቸገሩ ከአሁኑ በይልቅ በይልቅ መሆን ነው። በመጠን በመጠን አስተካክሉ። ይሄ የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን። ስለ አስተማሪ የተመሰገነ ይሁን።